ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። የተለያዩ ግጥሞችንና በሃይረዲን አብዱል ከሪም የቀረበውን በእውነተኛ ታሪክ ላይ የተመሰረተውን መሳለሚያ የጎፈር አለንጋና ክቡር ህሊና ትረካ አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ድሃው ይናገራል። ወፎች ዝማሬ በደመቀባት ሳሩ ዛፍ ቀሉ ባለመለሟት የነፋሽ ውታ በበዛበት ቦታ ፍዝዝ ብዬ ቀረው ተቀመጥኩ አንዳፍታ ተቀምጬ ሳለው አንዲት ዛፍ ስር የጻፍኩትን ነገር ስሙኝ ልናገር ግማሽ ጋሬን ደራ ጎሰጉስና አንድ አቦሬ ውሃ ደሽ አደርግና ሳር መደቤ ላይ እጎሰጉዝና ድሪቶ ደረቤ ተፈነደስና ተመስገንን አለሁ ኑሮ ተገኘና ጮማና ፍዳን የት ነው የማውቀው እንዲዋ ሰርባሰር ሆዴና መሰው የእግዚአብሔር ፍጡር ነው ትላላችሁ ወይ ምስጥ የበላው ዝግባ መስዬ ስታየ የትም ኑሮ ሆና በጉንፋን አሳቦ ሊያመነምነኝ ነው ተስቦ ተስቦ ከዚሁ ገላይ ከዚሁ አካላቴ ከዚህቹ አቅም ለክም ባይ ያላሉ ቁንጫና ተሃን ቅማል በኔ ደም እጦት እጦት ይያልኩ አፊና ልጅጋና ሲኦልን ዳገባ ታና ግረኝና ሲኦልን ገነትን የታባት ያይቼ ስለሃርቴ ላውራ ነገር ወዲያስቼ ያቺና ህያይን የገዛሃትን አርፎባታል አሉ የጅቦች አይነ ለቃት ይሻላል እንዳው ዝም ምብዬ ላስጥላት አልችልም ከድብ ትራትዬ ጅቡ ሲጎድሳት እንዳትጮህ ደግሞ ብታናፋ አልችልም አፏ ተለጉሞ አንድ እናት ጆሮ ባለቤት አስታቅፋ ጥፋት ብቻ ሆነ ቀቅፋ ቀቅፋ ባዘን በትካዜ ልቤ እየዋለለ ጠረሰብኝ ጭልፊት አንድ ባንድ እያለ ደግም ሆነ ክፉ የጥልፍቹ ስራ ልብ ያለው ልብ ያርገው ይቅር አይወራ መጸጸት መናደድ ለየትኛው ሀብቴ ስሙኝ ልንገራችሁ ስለጎረቤቴ ቤታቸው ቢሄድ ያላቸው ሲበሉ ስንሰተውን ቀረ ቀላላቸው እጃ መንገድ ዳር ቆሜ ባቦዬ ብላቸው ምን ደረቅ ለማይ ነው ሲሉኝ ሰማኋቸው ደሃነው ብላችሁ ሰውን አትስለፉ ቀን ይሰጣውና ትዝት ነው ትርፉ እጦት እንቅፋት ነች የምኞት ነቀርሳ አንዱ ካንዱ አነሰ በሷ የተነሳ በጦት የተነሳ በዝክ ድህነት አባዩን መልቹን ሰውን አሳማውን ሁሉን አየሁት ምነው አልናደድ ምነው አልበሳጭ ምጣ ብኛ መሌ ትንኩር ሆኖ ቀረ ያርባ ቀን እንድሌ ባርባ ቀን እድሌ በዝች ድህነት የስንቱን ግልምጣ የስንቱን ሰው ፊት ስንቱን እየተጉላላ ስንቱን አየሁት ወይ ድህነት መልካም የማታሳፍሪ ስንቱን አሳየሽኝ ስንቱን ጦማዳሪ አምላክ የሰጠውን እንዳይሰራበት ሰው ሁሉ ያምራል የድሃ ጉልበት ያንጀቴን ቃጠሎ ጥርሴ እየመለሰው ስብሎኝ ምስቅ አልመስልም ወይ ለሰው በጦት የተነሳ ባንቺ ድህነቴ በስብ እየጠፋው ይሁት ከንቱነቴ ብር ብር ብሎ ሰው ዓለም አይወድም ካላበደ በቀር ዱባ ቅን አይጥልም እኔም እንደድኔ ሁሉም እንደድኑ ሰው ይመስለኝ ነበር ይህ የማየው ሁሉ ባልንጀራህ ጓዳ ወንድምህ ነኝ ብሎ ሸተት ሸተት ይላል ነገር አቀብሎ ያ ፎለምታን የሚያሽ ከበዛ በጌሻ ባልንጀራም የለኝ ጓደኛም አልሻ በገንዘብ መንጠቆ ዓለም ወጥመድ ገብቶ አዳም ምስት ሆነብኝ ሰውነቱን ትቶ አለበት አየበት ወደ ነፈሰው እስት ሆኗል አሉ የዘመኑ ሰው የዘመኑን ሙቀት ማለት ያ ሙያ ነው በጣም የሚያኮራ እንዲም አርጎ የለ ልጆችን አራምዷል በውስጥ የሥራ ድህነቴን ይዤ አርፌ ብኖርም ሰው ነገረኛ ነው መተንኮሶ አይቀርም እናገረው እኔ ተንኩሶ ክስ ላይ ይሮጣል ያውም ከሱ ብሶ ፍርዱን መቀበል ነው ይግባኙን ልተው ሙግቱን አልችልም አቅም ካለው ሰው የታታዝኑም ፍርድ አቅም ሲሆን እስቲ ተመልከቱ የዳኝነቱን እዩልኝ ስሙልኝ እሺ ነገውን አፋሽ አጎንባሹ አላፊ አግዳሚው እሺ ነገ ብቻ ምን አሰኛቸው ምን አባት ያውቄ አሰኛቸውን አዋቂዎች ካሉ ይመርምሩልን ነገራን ስቃይን ቀለል አታርጉት ሰው ችግር አያውቅም ካልደረሰበት ቢሞላው ቢተርፋው ሰው ቢንደላቀቅ ከርሳም ነው አሳማ በቃኝን አያውቅም አሳማ እንኳን ሲጠግብ መንጋለሉ አይቀርም ነገር ሲጎነጉን ሰው ለሰው አይተኛም መጀመሪያውን እንብላ ሀብታሞች ኑሮ ተድላ ለውጦታል ደሃ ግን ደሃ ነው ሲያለቅስ ተወልዶ ሲያለቅስ ይሞታል ራቁት ከሆነ የሰው ልጅ ወልደቱ አይደንቀኝም እኔን ደሃ አይቶ መሞቱ አጉል በማላውቀው ነገር በመጎንጎን ከማውጠነጥነ ስሙኝ ልንገራችሁ አንዳንዴ ቁጭ ብዬ የማስበውን ዛሬ ቀይ ነገ ነጭ አዳም ፍላጎት ቁም ነገርን ይዟል የሰው ልጅ ፍጥረት አባይ ነው ወንዝ ነው የሰው ፍላጎቱ ምንኛ ደስ ይለው ሲፈጸም ምኞቱ የአባቱን የእናቱን ባህል እየጣለ ሰው መዥገር ሆነ ባፍ እየደለለ ሞተን እያየነው ጥላው አርፎብን መፈንጫችን ዓለም ዳፋችን መቃብር መሆኑን አውቀን ለዚህ ለኑሯችን ምንጊዜም አይቀርም መታለላችን ሞትን ወዲያ ጥለን እንኑር ብንል ዓለም እስር ቤት ናት ዳግማዊት ሲኦል ደግሞስ ማን ይገኛል መሞትን የሚሻ ከእናንተ መሃል መንትያ ነገሮች ሁለቱም እሬት ናላን አቃውተዋል መኖርና ሞት ትንሽ ብናስተውል ብናስብ ላንዳሳ ነገ መቃብር ነው ዛሬ ግን ደስታ የደመቀው ቀለም የትናንትናው ድብዝዝ ብሎ ቀርቷል ዛሬ ብናየው የትናንት ቡቃያ የዛሬው ሸት ምርቁን ትቶ ገብቷል ከነበረበት ቆሜ የማነባው የምትሰሙት ነገ ትዝታ ነው ይህን አትርሱት ሰው የሚኮራበት ሀብት ሸሸውና ነገ ህልም ይሆናል እጦት ይመጣና ትላንት የነበሩ አባቶቻችን አርፈው ተኝተዋል ተክተው እኛን ጊዜው ሲኮበልል የሚያመጣው ሰው ገለባ ሰብሳፊ ሁሉም ልዩ ነው ያንም ይህን ብንል ሁሉንም በሙሉ አንዱ ከአንዱ ነገር አይቀርም መሻሉ ይችን ዓለም ብለን እንዲህ ስንወዳት እስስቶች ገቡና መልኳን ለወጧት። ኧረ ቀኑ መሸ 12 ሰዓት ተፈሩ ርጭ አለ እንደገና ቤት ጅቡም ይጮህ ጀመረ ወፎቹም በረሩ ታሪኬን አቆምኩኝ በሉ ደህና ደሩ
በማግኘት ባያልፈው ለብቶ ተጀግሮ
መሳለሚያ የጎፈር አለንጋና ክቡር ህሊና በሃይረዲን አብዱል ከሪም። ቁም ነገር ነው እንጂ ለሰው ልጅ ዘመዱ መጭሸኛል ወዳጅ ርቀው ሲሄዱ በቢትወደድ መኮንን እንዳልካቸው የተደረሰው ፀሐይ መስፍን መጽሐፍ ላይ የተገኘ ነው። ፍላንጅ አዲስ አበባ አማኑኤል መሳለሚያ መጠሪያውን ማን እንደሰጠው በርግጠኝነት መናገር ባልችልም ቦታው በኮልፌ አጠና ተራ ከእህል በረንዳና በክፍለ ሀገር አውቶቡስ ተራ የሚመጡት መንገዶች የሚገናኙበት መስቀለኛ ስፍራ ሲሆን ወደ ደቡብ እስከ አማኑኤል ቤተክርስቲያን፣ ወደ ሰሜን ምዕራብ እስከ ዘነበ ወርቅ ድልድይ፣ ወደ ምስራቅ ደግሞ እስከ ቀድሞው ልዑል መኮንን ትምህርት ቤት፣ ወደ ሰሜን እስከ አዲሱ ሚካኤልና ኳስ ሜዳው የሚዘልቅ ሰፊ አጎራባች ክልል ይጠቀልላል። አብዛኛው የአካባቢው ነዋሪ ከዘመን ወደ ዘመን እያሽቆለቆለ በሚሄድ ዝቅተኛ የኑሮ ደረጃ ላይ የሚገኝ ለፍቶ አዳሪ ሲሆን፣ በዘመነ ወያኔ ወደዚሁ የድህነት ክልል በአስደናቂ ፍጥነት በመገፍገፍ ላይ ያለ ቀደም ሲል በመካከለኛ የኑሮ ደረጃ ላይ የነበረ ነዋሪም ይገኙበታል። የአማኑኤል ቤተክርስቲያን፣ የሳምባ ነቀርሳ ክሊኒክ፣ የቢላል መስጊድ፣ የአእምሮ ህሙማን ሆስፒታሉና እህል በረንዳው በመሳለሚያ ዙሪያ የሚገኙ መለያዎቹ ናቸው። መሳለሚያ የታላቁ መርካቶ መግቢያ በርና መሸጋገሪያ ሲሆን የአብዛኛው ነዋሪም ህይወት ከመርካቶ ጋር የተሳሰረ ነው። ነባሮቹ የወሰን ሰገድ፣ ቀስተ ዳመናና ቢትወደድ አንደኛ ደረጃ ትምህርት ቤቶች መሳለሚያ ከከተሙ ዘመናት የተቆጠሩ ሲሆን በአካባቢው ተወልዶ ላደገ ከነዚህ ትምህርት ቤቶች በአንዱ ማለፉ ምናልባትም የጎፈርን አረንጋ መቅመሱ፣ ቢያንስ ደግሞ ስለ ጎፈር በሰማው አስፈሪ ታሪክ በወሰን ሰገድ ትምህርት ቤት በራፍ ሲያልፍ ልቡ በፍርሃት መራዱ የማይጠበቅ አልነበረም። ጎፈር የወሰን ሰገድ ትምህርት ቤት ዘበኛ ሲሆኑ ወሰን ሰገድ ሲነሳ እሳቸውን አለማስታወስ ከቶ አይቻልም። ጎፈር ወሰን ሰገድ ናቸው። መምህራን መቅጣት ሲሰለቻቸው ወይም በጣም አስቸጋሪ የሚሉት ተማሪ ከገጠማቸው ለጎፈር አሳልፈው ይሰጡታል። ለዛ ተማሪ ያቺ ቀን እርጉም ናት። በየወቅቱ የትምህርት ቤቱ አስተዳደርና ርዕሰ መምህራን እንኳ ሲቀያየሩ የጎፈር የቅጣት ባህሪና ፖሊሲ አይቀየርም። ጎፈር ራስ ገዝ ናቸው ከወሰን ሰገድም በላይ። መደበኛ ስማቸው ማን እንደሆነ አብዛኛው ተማሪ የሚያውቀው አይመስለኝም። ጎፈር የተባሉት ምናልባት ዘወትር ሚዶ በማያውቀውና እንደ ግዴለሽ አጥር ወጣ ገባና ዘርዘር ብሎ በቆመው ገብስማ ጎፈሪያቸው ምክንያት ይመስለኛል። ለነገሩ ጎፈር የሚለው ስም ከሰውየው በላይ ስለገነነም ተማሪው መደበኛ ስማቸውን አለማወቁ ብዙም አያስጨንቀውም። ባህሪያቸውን መጣኝ ገላጭም ስለሚመስል ስሙን ያጸደቀላቸው ይመስላል። የጎፈር አለንጋ ብዙዎችን አባኗል። የዚህ አጭር ማስታወሻ ምክንያቶች የሆኑትን ተሻለንና ጸጋዬንም ጭምር። ይሁን እንጂ የጎፈር አለንጋ ኋላ ላይ በታላቅ ጀግንነታቸውና ጽናታቸው ገዳዮቻቸውን ሳይቀር ያስደነቁና ያስደነገጡ ወጣቶችን ለቀጣዩ የቀይ ሽብር ጣዕም አላዘጋጃቸውም። ጎፈርን ያስናቁ ያስረሱም ማለት ይሻላል እጅግ ብዙ አረመኔዎች በአጭር ጊዜ ውስጥ ተቀፍቅፈው አገር በቀላሉ ልትተካቸው ያልቻለች አንድ ድንቅ ትውልድ እጅ በእጅ አርደው ከምድር በታች አውለዋል። ብዙዎች የጎፈር አለንጋ የአባትነት እንደነበረ የሚያስተዋሉት ዘግይተው የቀይ ሽብሩን ገራፊዎች ንክ ባህሪና አውሬነት ካዩ በኋላ ነበር። ጎፈር ምን ቢጨክኑ ቅጣታቸው ከእርማት አያልፍም። በጎፈር አለንጋ ልቡ ይርድ የነበረው ወጣት ዘመኑ ደርሶ ከታሪካዊ ተልእኮው ጋር ሲገናኝ ለሚወደው ሕዝብና ለሚያፈቅራት አገር ሊነገር በማይቻልና ወደር በሌለው ጀግንነት በትግል መሞት ሕይወትን እየዘመረ ራሱን ለተራበ አዞ ለፈላ ዘይትና ለሌላም አረመኔያዊ ስቃይ አሳልፎ ሰጥቷል። ሊሸከመው የተገደደው መከራ መከፈል የነበረበትም ዋጋ ነበርና ራስን ለወዳጆች አሳልፎ ከመስጠት የሚልቅ ፍቅር የለም የሚለው ሰማያዊ እውነት ምድራዊ የተደረገበት ታላቅ ታሪክ ነው። መሳለሚያ ሲወሳ የሚታሰቡ ሌሎች ተጓዳኞች ደግሞ የአካባቢው ወጣቶች ማዘውተሪያ የነበሩት ድምፅ፣ ካሊፎርኒያ፣ ሶልሼክ፣ አትለፉኝና ሕይወት ማራኪ ሻይ ቤቶች ናቸው። ዛሬ አብዛኛዎቹ የሉም። ስለ ሻይ ቤቶች ከተነሳ በተማሪው እንቅስቃሴና በተከታዩም ጸረ ደርግ ትግል ውስጥ የነበራቸው ሚና ራሱን የቻለ ትልቅ ታሪክ ይወጣዋል። ከቀይ ሽብሩ ዘመን ቀደም ሲል ጀምሮ በየአካባቢው የነበሩ ሻይ ቤቶች ከጊዜ ማሳለፊያነት አልፎ በመሰባሰቢያ መወያያና መደራጃነት አገልግለዋል። በወቅቱ የነበሩ ፖለቲካዊ የጥናት ክበቦች ወጣቱን በፖለቲካ ሐሳቦች ዙሪያ ለማሰባሰብና በተለያዩ ርዕሶች ላይ ያላቸውን አቋምና የንድፈ ሐሳብ ትንታኔ ጽሑፎቻቸውን ለማሰራጨት ተጠቅመውበታል። አንዋር መስጊድ ፊት ለፊት የሚገኘው ሰላም ሻይ ቤት ለዚህ ዋነኛው ምሳሌ ነበር ማለት ይቻላል። ደርግ ስልጣን በጨበጠ ማግስት በህዳር 1967 ዓ.ም ስልሳዎቹን የአጼ ኃይለ ሥላሴ ባለሥልጣናት በመረሸን የጀመረው የቀይ ሽብሩ ፍጅት መጠኑን አሳድጎ የደርግ ነፍሰ ገዳዮች መናኸሪያ ከመሆናቸው በፊትና የሕዝቡ ታጋዮች ማደሪያቸውን ወደ ደጀ ሰላም፣ መቃብር ቤቶች፣ ጫካዎችና ቱቦዎች ማዛወር ከመገደዳቸው በፊት ሻይ ቤቶች በኢሕአፓ ዙሪያ ለሚታገሉ ኃይላት መሸሸጊያ፣ ለትግሉ የሚያገለግሉ ቁሳቁሶችን፣ የሚበተኑ ወረቀቶች መቀባበያ መሰወሪያ፣ ከአካባቢያቸው ለተሰደዱና ማደሪያ ላልነበራቸው ወጣቶች በጊዜያዊ መጠለያነትና መመገቢያነት አገልግለዋል። ይህ ሁሉ ደግሞ ይመቻች የነበረው በሠራተኛው ህቡ ድርጅት ኢልአማትር በተሰባሰቡና ትግሉን በተቀላቀሉ የሻይ ቤቶች ሠራተኞች አማካይነት ነው። መርካቶ አካባቢ የሚገኙት ሰላም፣ ነጮምበር፣ አሰብ፣ መሐመድ ሳላ፣ መቻል፣ ዋንዛ፣ እጸገነት፣ ልደትና ሌሎችም ካፌቴሪያዎች የሚጠቀሱ ምሳሌዎች ናቸው። ከዚህ በተለየ መልኩ ደግሞ ከአብዮቱ ቀደም ብሎ በነበረው የተማሪው እንቅስቃሴ ዘመን ሻይ ቤቶች የዘመኑ ወጣት የድብድብ ቡድኖች መናኸሪያም ነበሩ። ታዋቂና አስፈሪ ከነበሩት የድብድብ ቡድኖች ውስጥ የቻይና፣ የሸራተራ፣ የበረሃ ዘንዶና የእስራኤል ግሩፖች የየአካባቢዎቻቸው አስገባሪዎች ነበሩ። በማሪዮ ፑዞ ጎድፋዘር ውስጥ እንደተገለጹት የአሜሪካና አውሮፓ ማፊያ ቡድኖች ስር የሰደደ በግዙፍ ኢኮኖሚያዊና ፖለቲካዊ ጉልበት የሚታገዙ ኃያል ቡድኖች ባይሆኑም የኛዎቹም የመንደር ሽፍቶች የየአካባቢያቸውን አቅመ ደካማ ህብረተሰብና ልጃገረዶችን ለማጎሳቆል የሚያንሱ አልነበሩም። እንደማንኛውም ወጣት ሁሉ የነዚህ ስብስብ አባላትም መሰብሰቢያቸው ሻይ ቤቶች ነበሩ። ከሌሎች ባላንጣ ቡድኖች ጋር ፍልሚያ ለመግጠም ወይም ሰለባዎቻቸውን ለማጥቃት የዘመቻ ፕላናቸው የሚረቀበት ከፖሊሶች ማምለጫና መሸሸጊያቸው በየአካባቢው የነበሩት ሻይ ቤቶች ናቸው። ሆኖም ግን አገር አቀፉ ህዝባዊ እንቅስቃሴ ወጣቱን ታሪካዊ ተልእኮና የህይወት አቅጣጫ በመቀየሩ ወጣቱ ባጭር ጊዜ ውስጥ በብሔራዊና ህዝባዊ ጉዳዮች መዋጥ ሲጀምር፣ ይህ በውድም ሆነ በግድ የብዙዎችን ቀልብ ተውሶ የነበረውና የህብረተሰብ የዕለት ተዕለት ኑሮ አካል ተደርጎ እስከ መታሰብ ደርሶ የነበረው ቦዘኒያዊ ንዑስ ባህል በአንድ አዳር አሳፋሪ ወደ መሆን ደረጃ በመውረዱ እነዚህ ስማቸው ሲጠራ ሽብርና ፍርሃትን ይለቁ የነበሩ ቀውጢ ፈጣሪ ስብስቦች ከመቅጽበት ያለምንም አስገዳጅ ኃይል አዲስ በተፈጠረው ፖለቲካዊ አየር ተጽዕኖ ብቻ ሟሸው መኖራቸው እንኳ ወደማይታሰብበት ደረጃ ደርሶ ህልውናቸው ሲከስብ፣ አብዛኛዎቹ የእነዚህ ቡድኖች አባላት በመካሄድ ላይ የነበረውን ህዝባዊ እንቅስቃሴ በመቀላቀል ትግሉ ዓላማ አልባ የነበረውን ቦዘኒያዊ የረብሻ ኑሮ አቅጣጫ ሰጥቶ ትርጉም ላለው የከበረ ተልእኮ እንዲቆሙና ታሪካቸውን እንደገና እንዲጽፉ መንገድ ሆኗቸዋል። መሳለሚያ ሌላም ብዙ ታሪክ ተከናውኖበታል። የዚህ አጭር ማስታወሻ አብይ ታሪክም የተፈጸመው እዚሁ መሳለሚያ በሚገኘው ከቀይ ሽብር ዘመን የግፍ ማዕከሎች አንዱ በሆነው በከፍተኛ 6 እስር ቤት ውስጥ ነው። ከፍተኛ 6 ቀድሞ የምዕራብ ማዘጋጃ ቤት ቅርንጫፍና የእሳት አደጋ መከላከያ ቢሮ ከነበረበት ግቢ ውስጥ ይገኝ የነበረ ሲሆን ዘግየት ብለው ከተመሰረቱት የከፍተኛና የቀበሌ እስር ቤቶች ወይም በተገቢ መጠሪያ አሳር ቤቶች አንዱ ነበር። ከፍተኛ 6 ከሱ ቀደም ብለው ከተቋቋሙት እንደ ከፍተኛ 25 አይነቶቹ የስቃይ ስፍራዎች ጋር ሲነጻጸር በደርግ ባለስልጣኖች አይን የሚያስመሰግን የቀይ ሽብር የግድያ ክብረ ወሰን ባያስመዘግብም የከፍተኛው ገዳዮች ብዙውን ጭፍጨፋ ያካሄዱት ቀይ ሽብሩን በቀደመው ነጻ እርምጃ ወቅት በመሆኑ አያሌ የህዝብ ልጆች የተሰዉበት፣ ብዙዎች በጀግንነት ፍዳ የተቀበሉበት ቦታ ነበር። በዚህ ጽሑፍ ስማቸው የሚወሳው ጥቂቶችና ሌሎችም የህዝብ ልጆች በልጅነት እድሜያቸው በቀድመ ቀይ ሽብር ዘመን በዚህ ስፍራ ቤተጃፍ ሲያልፉና ሲያገድሙ ይህ ስፍራ ወደፊት አንድ ቀን ስለ እምነታቸውና ስለ ሕዝብ ተቆርቋሪነታቸው አበሳና ፍዳ የሚቀበሉበት የስቃያቸው ምንጭ ሬሳቸው ተጎትቶ የሚወጣበት የጣር አምሳል ይሆናል የሚል ግምት አልነበራቸውም። ከፍተኛ ስድስት እንደ ሌሎች እስር ቤቶች ሁሉ የራሱ የስቃይ አበጋዞች የነበሩት ሲሆን ምናልባትም ዘመኑ ካፈራቸው አያሌ ሰብአዊ አውሬዎች ውስጥ ኮከቦቹ የከተሙት በዚሁ ከፍተኛ ነበር ማለት ይቻላል። የፓርቲና ሊግ አባላትን ከነ ህይወታቸው በእሳት ያቃጠል የነበረው ፍቃዱ አስቻለው እንዲሁም የከፍተኛ ስድስት ቀበሌ 24 ነዋሪ የነበረው የደርግ አባል የሻለቃ መኩሪያ ልጅ ቀንደኛው መይሶን መብራቱ መኩሪያ በሴቶች ብልት ውስጥ ጠርሙስ ይተረምስ ነበር። እጅግ ዘግናኝ የሆነውን አውሬነታቸውን ያስመሰከሩት እዚሁ ከፍተኛ ነው። ፍቃዱና መብራቱ ለተመሳሳይ ግዳጅ ወደ ሌሎች ከፍተኞች ሲዛወሩ በምትካቸው ተሾመና ታመነ የተባሉ የመይሶን ወዝሊ ካድሬዎች ናዝሬት ውስጥ በግሉ ከ50 በላይ የህዋሊ አባላትን ያረደውና ከደርግ ውድቀት በኋላም እስከ ቅርብ ጊዜ ድረስ አዲስ አበባ ንግድ ምክር ቤት ውስጥ ሹመኛ የነበረው ታደለ እንዲሁም አለባቸው የሚባል የኤርትራ ተወላጅ ካድሬ ስፍራቸውን ተረክበዋል። በቅርቡ አዲስ አበባ የተመለሰው ደቡር በሚለው ቅጽል ስሙ ይታወቅ የነበረው ሌላው ቀልቤሳ ነጎ ብርሃኑ ዳምጤና ታምራት ዮሐንስ የተባሉት የመርካቶና የአካባቢው የወቅቱ አንጀኞች የዚሁ ከፍተኛ ስድስት ነዋሪዎች ነበሩ። ብርሃኑ ደቡር ለጥቂት ጊዜ አባል የነበረበትን የሐዋሊን በመክዳት የደርግ ገራፊና ጠቋሚ በመሆን በመቶዎች ለሚቆጠሩ የፓርቲና ሊግ አባላት ስቃይና ሞት ምክንያት ሆኗል። ጓደኛው ታምራትም የግንቦት አብዮት በመባል የሚታወቀውን ከርቸሌ የተካሄደውን የጸረ ኢህአፓ የፍጅት ዘመቻ በመምራት ለበርካታ የኢህአፓ አባላት ስቃይና ሞት ምክንያት ሆኗል። የብርሃኑ ደቡር አይነቱ ቀንደኛ የቀሽብር ወንጀለኛ ወደ ሀገር ለመመለስ መድፈር በራሱ ስለ ሀገራችን ወቅታዊ ፖለቲካ ብዙ ይናገራል። ከከፍተኛ ስድስት እስረኛ አብዛኛው በኢህአፓ አባልነት ደጋፊነት የተያዘ ይሁን እንጂ ባሻጥረኛ ነጋዴነት እንዲሁም ኋላ ላይ በደርግ ውስጥ በተፈጠረው የስልጣን ሽኩቻ የተያዙ የቀድሞ ገዳይና መርማሪዎችም ይገኙበታል። ደርግ በስህተት እንዳይገድለን በሚል እጅ ሰጥተው የተለየ ክፍል ተዘጋጅቶላቸው ከሌላው እስረኛ የተለየ እንክብካቤ ይደረግላቸው የነበሩ የወቅቱ አንጃ አባላትም የነበሩ ሲሆን እነዚህኞቹ በእስር ቤቱ ቆይታቸው ከመደበኛ መርማሪዎቹ ባልተናነሰ ማናቸውንም አረመኔያዊ ወንጀል ሁሉ ያከናውኑ ነበር። አዳዲስ እስረኛ ሲመጣ ወደ እነዚህ አንጀኞች ተወስዶ የመጀመሪያው ምርመራና ማጋለጥ የሚካሄድበት ሲሆን ቀጣዩን ምርመራ የሚከናወነው በእነዚህ አንጃዎች አስተያየት መሰረት ይሆናል። አጋጣሚ ከአንጃዎቹ አንዱ የሚያውቃችሁ ከሆነማ መከራችሁ ተራዘመ ማለት ነው። ይህ ወቅት አንጀኞቹ ወደ መደበኛ ገራፊነትና መርማሪነት የሚሸጋገሩበት ለካድሬነትም የሚመለመሉበት የሽግግር ወቅት ነው። እስረኛው ጊዜው እንዲያልፍለት ስቃዩንም ለመርሳት ዘወትር ራሱን በተለያዩ ተግባራት ይጠምድ ነበር። መደበኛ ከሆነው ፖለቲካዊ ውይይት ባሻገር ድራማ፣ ንባብ፣ ክራር፣ መዝሙር፣ ትረካና የመሳሰሉት ይገኙበታል። ከእስረኞች ትዝታ የማይጠፉ አንዳንድ ለየት ያሉ አጋጣሚዎችም ነበሩ። ባሻጥረኛ ነጋዴነት ሰበብ ከተያዙ እስረኞች መካከል ስማቸውን የዘነጋኋቸው አንድ እስረኛ ሞት አፍጥጦ እየጠበቃቸው የሚቀጥለውን ቀን ለማለፍ እርግጠኛ ባልሆኑበት ሁኔታ የወቅቱን የሎተሪ ቲኬት ሳያሰልሱ እየላኩ ያስገዙ የነበረ ሲሆን በከፍተኛ የኢህአፓ አባልነት የሚጠረጠረው ጋሽ መሐመድ ደግሞ ኮስተር ብሎ የረመዳን ጾሙን ስግደቱንና ቁርአን መቅራቱን ተያይዞ ስለነበር እንኳን በኢህአፓነት ለመጠርጠር እሱ አጠገብ ፖለቲካ ማውራት እሱን ማስቀየም እስከሚመስል ድረስ ተደርሶ ነበር። ዘዴው ፈርቶለት ተርፎ መውጣቱን አውቃለሁ። መምህር ተገኝና ንጋቱ እስረኛው መካከል ቆመው ድፍን 3 ሰዓት የአማልክት ሰረገላ እና መሰል ታሪኮችን ሲተርኩ ያፈዛሉ። የእስር ቤቱ አራጆች በስካር ነፍዘው በውድቀት ሌሊት እስረኛውን ከተኛበት ቀስቅሰው የሽብር ቀረቷቸውን አናፍተውበት ሲወጡ የሞት ባይኖር ክራር ደርሶ ሼበለውን ሲቀኝ በደረቁ ውድቀት የተሰበረና የተሸበረን መንፈስ አነቃቅቶ ያፋንናል። በይሀባም ከስቃዩና መስዋዕትነቱ ባሻገር ቀጣዩና አይቀሬ በሆነው ሕዝባዊ ዓመፅ መብትና ሰብዕናው የተከበረ ግፉ ሕዝብ ነፃነቱን ሲቀዳጅ ያያል። አያሌ የህዝቡ ልጆች ስቃይ የተቀበሉበትና የተሰውበት ስፍራ ነው። ስማቸውን ከማስታውሳቸው ጥቂቶቹ ወንድማማቾቹ ያሬድና ፋሲል ላቀው፣ አዛለች ጸጋዬ ወልዴና የከፍተኛ ስድስት ቀበሌ አስር ሊቀመንበር የነበረውና በአንጀኞች ጥቆማ የተያዘው ታጀበ ከሌሎች ስማቸውን ከማላስታውሰው ጋር ጥቅምት ህዳር 70 ዓመተ ምህረት ተገድለው ሬሳቸው ሰባተኛ መስቀለኛ መንገድ ላይ ተጥሏል። ተፈሪ ክንፈ ደምሴ፣ ጌታቸው ከበደ፣ ከወላይታ አካባቢ ተይዞ የመጣ ሌላ ወጣት ባንተ ምሽት ተገድለው ሬሳቸው በየቤታቸው በራፍ ላይ ተጥሏል። ግድያውን ያካሄዱት ዛሬም በሕይወት ያሉት የቀይ ሽብር ኮሚቴው አባላትና አንጃዎች ናቸው። የዚህ ማስታወሻም መሰረታዊ ምክንያት የሆነው ወጣት ተሻለ ተስፋዬም በየካቲት 1970 ዓ.ም ከቤቱ በራፍ ላይ ባንጃዎች ጥቆማ ተይዞ የመጣውና ከብዙ ስቃይ በኋላ ላይ ከተጠቀሱት ጓዶቹ ጋር የተገደለው እዚሁ ከፍተኛ ውስጥ ነው። ሞት አይፈሪዎቹ እነ እንቁ ደበበ፣ ዮሴፍ በሪ፣ ፍስሐ አርጎሻ፣ ፈለቀ ዓለሙ፣ ዘርዬ ጎሳዬ፣ ደበላ አረጋዊን፣ አበበ አዲስ አበባ ከፍተኛ 5 ቀበሌ 15 ከሌሎች ጓዶቿ ጋር በተጠለሉበት ቤት ውስጥ በታንክ ተከበው እጃችንን ለፋሽስቶች አንሰጥም በማለት ተታግሰው ከወደቁት ጋር የተሰዋች ከፍተኛ 7 ኮልፌ አካባቢ በድርጅት ስራ ላይ ተይዛ ከሌሎች ጓዶቿ ጋር የተገደለችው የ15 ዓመት ወጣቷ ደብረወርቅ አረጋ፣ ሌሎችም አላፋት ከፋሽስቱ መንግስት ታንክ ቢአርና ማዴቦች ጋር በአደባባይ ተፋልሞ መስዋዕታቸው ተደጋግሞ መወሳት ያለበት ታላቅ የአርበኝነት ገድል ነው። ትውልድ መውረስ ያለበት አኩሪ ቅርስ። የዚህ አጭር መልእክት ርዕሰ ጉዳይ የሆነው የክብር ህሊናና ጽናት መግለጫ ከሆኑት ሁለት ወጣቶች አንዱ ተሻለ ተስፋዬ ሲሆን ባንጀኞች ጥቆማ ከመኖሪያ ቤቱ በራፍ ላይ ተይዞ ለእስርና ሰቆቃ በመጨረሻም ለመስዋዕትነት ወደ ተዳረገበት ከፍተኛ ስድስት ከመታሰሩ ጥቂት ቀደም ብሎ መርካቶ ከሚገኘው የንግድ ድርጅት ውስጥ በሕይወት ሳገኘው ዓይኔን ማመን አልቻልኩም። ምክንያቱም በከፍተኛ ደረጃ እየተፈለገ እንደሆነ ስለምገምት ምናልባት ተገድሏል፣ ቢያንስ ደግሞ ታስሯል ብዬ አምን ስለነበረ ነው። እንደ ወትሮ ሁሉ ለጥቂት ደቂቃዎች ለወቅታዊ ጉዳዮች ከተነጋገርን በኋላ ለጊዜውም ቢሆን መውጣት ያስብ እንደሆነ በተዘዋዋሪ ስጠይቀው የሕዝቡ ልጆች አስክሬን እንደ ውሻ በየመንገዱ እየተወረወረ እኔ ነፍሴን ለማዳን አልሸሽም፣ ይልቁንም የተመቱና የተበጣጠሱ መዋቅሮችን በተሻለ ፍጥነት ቀጣጥሎ ትግሉን ማጠናከር ነው የሚገባው የሚል ነበር መልሱ። ወቅቱ ከተሞች አካባቢ የነበረ የፓርቲው በተለይም የሊጉ መዋቅር የተመታበትና አብዛኛዎቹ መሪዎች የተሰወሩበት የተረፉበትም የታሰሩበት ትርጉም ያለው ድርጅታዊ ስራ ማከናወን የማይቻልበት ሁኔታ ላይ የተደረሰበት ጊዜ ነበር። ተሻለ የወቅቱ ትግል በጠየቀው መሰረት ትምህርቱን ከማቋረጡ በፊት የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ተማሪ የነበረ ሲሆን በብሩህ አእምሮው የሚደነቅና ብዙዎች የሚኮሩበት ወጣት ነበር። ተሻለ ከመገደሉ በፊት ይህ ነው የማይባል ተከታታይ ተቆቃ ተፈጽሞበታል። እናቱም እሱን ስለወለዱ ብቻ ከተያዘበት ማግስት ጀምሮ ታስረው የአንድ ልጃቸውን በደም የተነከረና የተዘለዘለ አካል እያዩ በሐዘን እንዲሰቃዩ የተደረጉ ሲሆን በዚህ ሐዘን በደረሰባቸው የጤና መታወክ ሕይወታቸው ሊያልፍ ችሏል። በተለይም ሕመማቸውን አባብሶ ለህልፈት የዳረጋቸው አንድ ጧት ከቤታቸው ሲወጡ ተገድሎ በራቸው ላይ የተጣለውን የልጃቸውን የተሻለን አስከሬን ማየታቸው ነበር። አቶም ቱጃር ነጋዴ መሆናቸው ሳይንስ የሱ ወላጅ መሆናቸው ተደራራቢ ወንጀል ሆኖ ልጅህን ካላመጣ በሚል እየታደኑ ነበርና ቤትና ፍራቸውን በመተው ነፍሳቸውን ለማዳን ወደ ትውልድ መንደራቸው ጉራጌ ገጠር መሰወርን ተገደው ነበር። ተሻለ አባቱ በስጦታ የተበረከተለትን የንግድ ድርጅት ህይወቱን ሳይቀር ለሰጠለት ድርጅትና ለቆመለት ዓላማ ማራመጃ ሙሉ በሙሉ ተጠቅሞበታል። ተሻለ ውጫዊ ገጽታውን ላየ ለምንም ነገር የማይጨነቅ ተጫዋችና ግድልሽ መሳይ ሲሆን ጠጋ ብሎ ለተረዳው ግን ከዚህ ፍጹም የተለየ ሰብዕና የነበረው ሰው ነበር። ተሻለ በጣም ተጻራሪ በሆኑ ሁለት ሁኔታዎች ውስጥ ተመሳሳይ የሆነ ጽናት የነበረው የክብር ህሊና ባለቤት ነበር። ላይ ሆኖ የወላጅ አባቱ ሀብታም ጓደኞች እሱን ከስር ለማስፈታት የከፍተኛውን ባለስልጣኖች በወቅቱ ተለምዶ እንደነበረው በከፍተኛ ጉቦ አግባብተው ባለስልጣናቱን ይሁንታ ካረጋገጡ በኋላ አስጠርተው ሊፈታ እንደሚችል ሁኔታውን ሲገልጹለት እድሉን ተጠቅሞ ራሱን በዚህ መንገድ ከማዳን ይልቅ ሌሎች የሚደርስባቸውን ለመቀበል እንደሚመርጥ ዳግመኛም ይህን ጥያቄ እንዳያነሱበት በማስጠንቀቅ ያለመስማማቱን ገልጾ መልሷቸዋል። እንደኔ ይህን እድል የማያገኙ የድሀ ቤተሰብ ልጆችስ ምን ይሁኑ በሚል ያልጠበቁትን መልስ የሌለው ጥያቄ ነበር ሀሳባቸውን እንደማይቀበለው የገለጸላቸው። ተሻለ ይህን ሲወስን ህይወት ጠርዝ ላይ ቆሞ ሞት አፍጦ እየጠበቀው ከሚቀጥሉት ቀናት በአንዱ ከሚገደሉት የድርጅቱ አባላት ዋነኛው እንደሆነ በሚገባ እያወቀው እንጂ እድን ይሆናል የሚል ቅንጣትን ተስፋ ይዞ አልነበረም። እዚህ በተጨማሪ እስረኛው የሜዴይን በዓል እንዲያከብር ታዞ በዚህ ምክንያት ጥበቃው ላላ ብሎ ስለነበር ተሻለን ለምን ሾልተ በአጥር ዘላ አታመልጥም የሚል ጥያቄ ባቀርብለት በእኔ የተነሳ ሌላው እስረኛ ጉዳት እንዲደርስበት አልፈልግም ብሎ ሐሳቡን ሳይቀበለው ቀርቷል። በእርግጥም ተሻለ ይህን ተግባራዊ ቢያደርገው ኖሮ መዘዙ ለሌሎች ይደርስ እንደነበር ከዛ በኋላ በተፈጠሩት አጋጣሚዎች ተረጋግጧል። ተሻለ እንዲህ ያለ የከበረ ህሊና ባለቤት ነበር። ራሱን ላመነበትና ለሌሎች አሳልፎ የሰጠ ታላቅ ሰው። ሌላው የዚህ አጭር ማስታወሻ ከሚወሱት አንዱ ጸጋዬ ወልዴ ቻይና የድርጅት ስሙ ዘምህረት የከፍተኛ 6 ቀበሌ 13 ነዋሪና የቀድሞው ሉል መኮንን የአሁኑ አዲስ ከተማ አጠቃላይ ትምህርት ቤት ተማሪ የነበረ ሲሆን በተያዘበት ወቅት ምናልባት የሊጉ ወረዳ ሪጅን አባል እንደሆነ ይገመታል። ጸጋዬ ተይዞ ከመታሰሩ በፊት ረዘም ላለ ጊዜ ተሳዳጅ ነበረ። እንደተቀሩት ጓዶቹ ሁሉ የእያንዳንዳን ቀን ማደሪያውን መፈለግ የሚጀምረው በስሩ የሚገኙትን ሌሎች የእሱ ቢጤ ተሳዳጅ ጓደኞቹ ማደሪያ ማግኘታቸውን ካረጋገጠ በኋላ ሲሆን አብዛኛውን ሌሊት የሚያሳልፈው ቱቦ ውስጥ መርካቶ ከሚገኙት የጉልት ገበያ መደቦች መካከልና መቃብር ቤቶች ውስጥ ነበር። ወደ መጨረሻም እነዚህ ሁሉ ማደሪያዎች ቁንጦት ሆነው ነበር። ጸጋዬ ከመገደሉ በፊት ዘግናኝ የሆነ ሰቆቃ ቢፈጸምበትም ድርጅቱን አላወገዘም። ከሁሉም በላይ የትግል ጓዶቹን ስም አሳልፎ ባለመስጠቱ ዛሬ ከሽብሩ ተርፈው በሕይወት ለሚኖሩ ብዙዎች ባለውለታ ነው። ሞታቸውን ሞቷልና ከዕለታት በአንዱ የስቃይ ምሽት ገራፊዎቹ ጸጋዬን በተከታታይ ድብደባ ቆሞ መሄድ ቀርቶ መቀመጥ እንኳ የተሳነውን ሰውነቱን ደጋግፈው መኪና ላይ በመጫን ወደ መኖሪያ ቀበሌው ጽሕፈት ቤት ወረዳ 6 ቀበሌ 13 በመውሰድ በድርጅቱ አባልነት የሚያውቃቸውን ወጣቶች እንዲጠቁማቸው ያስገድዱታል። ጸጋዬ የሆነ ዘዴ ፈልጎ ጓዶቹን ማዳን ነበረበት። ወዲያውኑ አንድ ሐሳብ መጣለት። የቀበሌው አባላት ያውቁታል። የተወሰኑትም በድርጅቱ የሐፋ የተመለመሉ ናቸው። ስለሆነም ዜናው በዛው ቀጥፈት ለጓዶቹ እንደሚደርስ በማመን የከፍተኛውን ባለስልጣኖች ብዙዎች መሳሪያ ያላቸው ስለሆነ ከዛሬ ይልቅ ነገ በሚገባ ተጠናክረን ሌሎች የከፍተኛውን አባሎች ጨምረን ብንመጣ ይሻላል የሚል ሐሳብ ያቀርብላቸዋል። አፋሪዎቹም በሐሳቡ ተስማምተው ጸጋይ ተባብሮናል ብለው በመደሰት ወደ እስር ቤቱ ተመለሱ። በእቅዱም መሰረት በማግስቱ ከፍተኛ ኃይል አሰባስበው ወደ ተጠቀሰው ቀበሌ ይሄዳሉ። ይሁን እንጂ ጸጋይ እንደገመተው ያተሳው ዜና ለቀበሌው ወጣቶች ደርሶ ኖሮ አንድም ወጣት ሳይያዝ ለጊዜውም ቢሆን ከፍጅቱ ማምለጥ ይችላል። ለጸጋይ ግን ያ ምሽት ሌላ የጣር ምሽት ነበር። ጸጋይ እንዳታለላቸው ዘግይተው የተረዱት የከፍተኛው ባለስልጣኖች ጸጋይን ማስተቃየት የጀመሩት ገና ወደ እስር ቤቱ በመመለስ ላይ እያሉ ነበር። ጸጋይ ልክ የዛሬ 32 ዓመት በጥቅምት 70 ዓመተ ምህረት ከአዛለች ታጀበና ሌሎች ጓዶቹ ጋር ሊገደል ሲወጣ ዛሬ በሕይወት ያለ ሌላ የሊጉ አባል እዛው እስር ቤት ውስጥ ተይዞ ስቃይ እየተቀበለ ነበር። ይህ ጓድ በድርጅቱ መዋቅር የጸጋይ ኮሚቴ አገናኝ ሲሆን የታሰረው ከጸጋይ ዘግየት ብሎ ነበር። ጸጋይ እሱን አሳልፎ ቢሰጠው በሕይወት የመኖር ዕድሉ ከፍተኛ ነበር። እሱ ግን ይህን አላደረገም። እንደ ብዙዎቹ ከሱ በፊትም ሆነ በኋላ እንደሆነው ሁሉ በጽናትና ታማኝነት ምስጢሩን ጠብቆ የጓዱን ሞት በክብር በመጋፈጥ መልካም ዕድል በማለት ነበር ተሰናብቶት ወደ ሞት የተጓዘው። ጸጋይና ተሻለ እንደነ ተስፋዬ ደበሳይ፣ ዮሴፍ አዳነ፣ ግርማቸው ለማ፣ አክሊሉ ህሩይና ሌሎችም መሪዎች ከተራ አባላቱ በፊት ሰማዕትነትን በታላቅ ጽናትና ጀግንነት በተግባር ያሳዩበት ድርጅት ኢህአፓ ውስጥ ማደጋቸው ለዚህ ታላቅ ታሪክ ባለቤትነት አብቅቷቸዋል። ከላይ የተዘረዘረው የተሻለና የጸጋዬ ታሪክ የተናጠል አጋጣሚ ሳይሆን የአብዛኛው የወቅቱ የኢህአፓ አባላት ልምድና ታሪክ ነው። ተሻለ፣ ጸጋይና ሌሎችም የኢህአፓ አባላት የተሰውት አንዳንዶች እንደሚቀባጥሩት ሞት ናፍቋቸውና ለህይወት ግዳቸው ሳይሆን ትግሉ መስዋዕትነትን ግድ ይል ስለነበረ ብቻ ነው። እውነተኛ ትግል ደግሞ መስዋዕት አልባ ላለመሆኑ በግንቦት 97 ዓመተ ምህረት ምርጫ ለወያኔ የተገበረው የነ ሺብሬና እስከዛሬም የምስጢር ግድያው ያላበቃው በሺዎች የሚቆጠሩ ሰማዕታት ደም ማረጋገጫ ነው። የኢህአፓ አባላት ህይወትን ማፍቀርና አምባገነን ስርዓትን ለመቀየር የሚከፈል መስዋዕትነትን መድፈር ተጻራሪ እሴቶች አይደሉም። ይልቁንም አምባገነን ስርዓቶችን ለማፈገድ የተከፈሉ የሚከፈሉ መስዋዕትነቶች ለህይወት ከፍተኛውን ዋጋ የመስጠት ማረጋገጫቸው ነው። ትግሉ ዛሬም በህዝብ ደም የሚነግዱትን የወሬ ማንዴላና ጋንዲዎች ሳይሆን ሐቀኛ ታጋዮችን ህይወትን የሚወዱ ነጻነትን ግን አብልጠው የሚሹ ስለዚህም ሞትን የማይፈሩ ተሻለዎችንና ጸጋዮችን መጠየቁና መጠበቁ ግድ ነው። ኢትዮጵያም የምትፈልገው እንደነዚህ አይነቶቹን ነው። ትናንት ይወደስ የነበረው ይህ አይነቱ ጽናትና ህይወትን ያህል ታላቅ ነገር የሚመጥን ክቡር ህሊና ዛሬ በሚያሳዝንና በሚያስደነግጥ ሁኔታ ፈተና ላይ ወድቆ ማየትን ያህል ልብን ሰባሪ ክስተት ይኖራል ማለት ይከብዳል። ዛሬ አርበኝነትና ጽናት ከኋላ ቀርነትና ከሞኝነት ተመድቧል። መንፈሰ ደካሞች ሰብእናቸውንና ህሊናቸውን ለሚያልፍ ጊዜያዊ ጥቅም ለድርድር የሚያቀርቡትን ያህል የጸኑቱ ደግሞ የሀገርና የመጪውን ትውልድ ዕጣ ፈንታ ከዛሬ ወቅታዊ ችግራቸው ባሻገር ለማየት የበረቱት ቃል የእምነት ዕዳ የሆነባቸው ቃል ኪዳንን ማክበር እንደሚቻል የህይወት ዋጋ ከፍለው አስተምረውናል፣ እያስተማሩንም ነው። ደብተራውን አበራሽን ያስታውሷል። ስለዚህም እናከብራቸዋለን፣ ለዘለዓለሙም ባለውለታዎቻችን ናቸው። Evet, bir raviro. Loret Agaye Gabramadın, 1966 ዓመተ ምህረት. ቢራቢሮ ከአበባው ላይ ምን አይተሽ ነው ከቅጠሉ? ከከተማው ከለምለሙ ሰምረሽ አቅፈሽ መመሰሉ ለምንድን ነው ቢራቢሮ? አበባሽ ከአበባው ሰምሮ በጸደይ ከጸደይ ጋር ፈክቶ በርቶ ተጥለቅልቆ ደርቶ እንደ ጮራ ተንዠርጎ በመንጸባረቅ ተንጣሉ ጸደይ አክሎ ጸደይ መስሎ ውሎ ኋላ ቀኑ ሲመሽ ፀሐይ ግንባሯን ቀልሳ ከጨለማ ክንፍ ፈሰጥሽሽ ብርሃኗ በሌት ተዳፍኖ አይኗም ፈገግታዋም ሲሰንስ አዝሬቱ ርጭ ብሎ ጸጋውን ከመልኩ ሲገብ አበባው ምድሩን ሲንተራስ ያፈርሰዋ እረፍቱን ሲገድ ይራቢሮ ያንቺስ ሞገስ ለምንድን ነው አብሮ የሚረግ? ምን አይተሻል ከከተማው? ምን አይተሻል ከለምለሙ? ቀን አብረሽ አበበሽ ውለሽ ሲመሽ አብረሽ መስለምለሙ። አስተምሪኝ ቢራቢሮ ሰው ለመባል አለኝታዬ፣ ቀድሞ የት ነው መነሻዬ? ሲመሽ የት ነው መድረሻዬ? ሲተረትማ ሲወጋ ከየብልጭ ታውጋጋን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን ሲነሳ ሲሮጥ ሲደፋ ሲያጋድል ሲያዛባ ሚዛን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ስልጣን ሊተረተል ይወለዳል ሳይነቃ ይወድማል ይባላል ልደቱ እድሜና ሞቱ አለማቋረጥ ይጓዛል። ይሄ ይሆን አልፋና ኦሜጋ? ይሄ ይሆን አስቀድሞ ቃል? ያንቺሳ ሚስጥር ምንድን ነው? ቢራቢሮን ወያይ አንቺ የጸዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮን ያንቺን ብሆን በፍሳሽ ብትለቀለቅ ብነግስባት ባንቺ ሲሆን ጸጋ ሞገስሽን ለብሼ እኔ ባንቺ ስም አልፌ እኔ ባየርሽ ሰፍፌ እኔ ባክናፍሽ ከንፌ ምን አለበት ቢራቢሮ አንቺ ቀለም ለበስ ቅጠል የብርሃን ጮራ ጠለል ተወርዋሪ ሲሳይ መሰል ምን አለበት ቢራቢሮ እድልሽን እኔ ብታደ ትንኞች ዝንቦች ያሙሻል ወረተኛ ነሽ ይሉሻል ከአበባ አበባ መክነፍሽ ከጸደይ በጋ መዝለቅሽ ከሾ ከጉድፍ ስትስቂ ከየስንጥሩ ስትወድቂ ስትሳጠሪ ወቅ ስትነጥቂ እያወቅሽ እንዳላዋቂ የወረት ነው ብለውሻል ቢራቢሮ ተጠንቀቂ። የበጋው እንኳ ግድ የለም የጸጋይ አሰት እሳቱ ቢያነድሽ ቢያክነፈነፍሽ ቢያጤንብሽ ትኩሳቱ ተፈታትኖሽ ነው ፍትወቱ አለውልሽ መዋተቱ ከጉድፍ ጋር መጋጨቱ። መስኩ ቦዘን ሲከናነን በትንንጭስ ሲታፈን አረንጓዴው ሲገረጣ ያሸበረቀው ሲሸፈን ፀሐይ ያዘን ማቃጥልቃ በጉንበርኖ ስትዳፈን እንደ ደስታዋ ጊዜ መከራዋን ሳትካፈይ ጭንቋን አብረሽ ሳትቀበይ ከትንኝ ጋር ስትጋፊ ያልቀመጥ ብለሽ አርፈሽ የዋጎል ስም ተረፈሽ ቢራቢሮ ተናገሪ ሞያው እንዲህ ነው ባንቺ ዓለም ከጸደይ የጸደይ ቀለም ከበልግ የበልግ ቀለም ከአበባውም ከጉድፉም ከትንኙም መስሎ መግጠም ለካ እንዲህ ነው ያማርሽባት የሕይወትን አገም ጠቀም ቢራቢሮ ሆኖ የማይበር ጸደይ ሆኖ የሚዘልቅ የለም ለአንቺ ብላኝ እንጂ ለእኔስ ክረምት ደረሰ በሰማያትም ባምድርን ሊጠርግ እያግበሰበሰ አበባውን እንደ ጉድፍ ጉድፉን ከዝንብ ጋር ሊያስስ ሁሉን እኩል ሲያግበሰብስ አጥርና ጎጆ ሲድስ ሜዳውን በደለል ሲምስ ግንዱን በዶፍ ሲገረስስ ክረምታያና ታይምሬ ማመዘኛ የለህም ወይ ጉድፍ ጸጌረዳ ጸደይ ማንንም ከማንም አትለይ አየን የሁሉ እኩል ቤት ወግ መደምሰስ መገርሰስ መጥረግ ቢራቢሮ እንዴት ነበር ያንቺስ የክረምት ውሎ መቼስ ለይቶ ፈጥሮሻል ከሁሉ አድረሽ ኑሪ ብሎ የመመሰል ሙያ ክኑ የመጠጋት አቅላድሎ ከረምሻሉ እንደ ሌት ወፍ ተለትመሽ ከቤት ክፈፍ እንደ ግንደበል ምስጦች ከምሰሶ ተገን መግባት በየጣራ እንደ ሸረሪት በመድጃ እንደ ሳትራት ለድልሽ የዋዛም አደል ክፉ ፈተና ነው መምሰል በርቺ እንግዲህ ቢራቢሮ ክረምት ላንቺ ብቻ አለፈ መስሎ አላድር ያለውማ በጎርፍ ሰቅጦ ጎረፈ ለካ ሚስጥርሽ ይኸው ነው በቃኝ እኔም አልሳሳት ሲነገር እንደ ሰማ ነው ከየብልሽ ታውጋጋን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ሥልጣን ሊፍተለተል ይወለዳል ሳይነቃ አልፋል ይባላል ልደቱ ዕድሜና ሞቱ አለማቋረጥ ይጓዛል ይኸው ነው አልፋ ኦሜጋ ይኸው ነው አስቀድሞ ቃል በህሊና መሳከሩ ላይሆን የቆሽት ህመም ማብቀል ባለብላ ቤት መለብለቡ ልቦናን በሳግ መቀቀል ይሁን ያለን ዲበኩሉ የኑሮ ግማደ መስቀል ለካ እንዲህ ነው መበርበቱ ስረቃሉ ላይነቀል በይብር በይቢራቢሮ ክረምት ላንቺ ብቻ አለፈ ሌላው በጎርፍ ጎረፈ ሞተ በተኛበት ረጋ ጸደይ ላንቺ ብቻ ነጋ ሽር ብለሽ መንቆጥቆጥ ነው ከዚያም 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 ሰምሮ አወኩሽ ነቃሁብሽ አንቺ ሕይወት ቢራቢሮ ቀናው መሰል አንቺ ወላዋይ ነይ ብር በይ እንወያይ አንቺ የጸዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮን ያንቺም ብሆን ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።